እያነጋገሩ ባሉ ወቅታዊ የኢትዮጵያ ጉዳዮች ዙሪያ የተጀመረ ተከታታይ ክርክር ነው። የዕለተ አርብ ሰጥ አገባ ተከራካሪዎች ሰሞኑን በተለያዩ የሀገሪቱ ክፍሎች የታዩ ተቃውሞዎችና የተከሰሉ አደጋዎችን ጨምሮ በተደጋጋሚ የሚነሱትን የህዝብ ጥያቄዎችና የመንግስት ምላሽ እንደየአመለካከታቸው ይመረምራሉ። ተከራካሪዎቹ አዘጋጅና አቅራቢው አሉላ ከበደ ነው። የተከታታዩ ክርክር ተሳታፊዎች ራሳቸውን የሚያስተዋውቁበትም በምንሰማበት ነው የሚንደረደረው።
ግዛው ለገሰ ባላለው የምሰራው የአንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማወራው። ሜሪላንድ ነው የምኖረው።
እኔ ያስከለ ባላለው አዲስ አበባ ነው የምኖረው። ባጥሮ የልማታዊ መንግስት አስተሳሰብ ደጋፊ ነው።
መልካም። የሰጥ አገባ ተከታታይ የክርክር ፕሮግራም ተሳታፊዎች በድጋሚ ተመልሳችሁ ስለመጣችሁ ለጊዜያችሁ አመሰግናለሁ።
እናመሰግናለን።
በወቅታዊ የኢትዮጵያ ጉዳዮች ላይ የሚያተኩረው ሰጥ አገባ ይልቁንም ደግሞ በቀን ተቀን ሁኔታዎች የኢትዮጵያን የፖለቲካ ትኩሳት በአካባቢው የሚታዩ ሁኔታዎችን ለማካተት ዛሬ ፕሮግራሙ በሚቀርብበት ዕለት ከጥቂት ሰዓታት አስቀድሞ ነው እያነጋገርኳቸው ያለሁት። ሰላማዊ ተቃውሞ ሰልፎች፣ ህዝባዊ እንቅስቃሴ፣ ጥያቄዎችና የክልልና የፌደራል መንግስታትን ምላሽ ዳሰስ ለማድረግ እንሞክራለን። መሰንበቻውን በተለያዩ አካባቢዎች የታዩ ሁኔታዎችን ከማንሳቴ በፊት ባለፈው ክርክራችሁ ከታየው ስለ ሀገራችሁ ይሁነኝ ብላችሁ ስለምትከራከሩባቸው ሀሳቦች ዛሬ ምን ይታያችኋል? ባጭሩ የኢትዮጵያን የፖለቲካ ትኩሳት እንዴት ትለኩታላችሁ? አቶ ኤልያስ እርስዎን ላስቀድም።
የኔ ግንዛቤ ሁለት ኃይሎች ያለው የፖለቲካ ውድድር የተጠባቡ ኃይሎና በአብዮታዊ ዲሞክራሲ የሚባለው ወይም ደግሞ ልማታዊ ዲሞክራሲ አስተሳሰብ ያለ ኃይል ላይ ያለው ትግል ደረጃው ከፍ እያለና ከዛ ውጭ ደግሞ ጠባቡ ኃይል ተጠራርቶ የመጨረሻውን ሙከራ እያደረገ እንደሆነና
ማንን ነው ጠባቡ ኃይል የሚሉት? አቶ ኤልያስ እስኪ ፈታ ያድርጉት። የትኛው ነው ጠባቡ ኃይል ማለት?
ያው ጠባቡ ኃይል ማለት አሁን የተወው በአለፈውም ካስታወስክ የፌዴራል ስርዓታችን ወይም ደግሞ ህገ መንግስቱ እንደሚል አንድ የኢኮኖሚና የፖለቲካ ማህበረሰብ ለመፍጠር የተማማለ ህዝብ አለ። የኢትዮጵያ ወይም ደግሞ ኢትዮጵያ ሀገራችን የተለያዩ ብሔር ብሔረሰቦች አሉ። እነዚህ አንድ የፖለቲካ ማህበረሰብ፣ አንድ የኢኮኖሚ ማህበረሰብ በመፍጠር የተሻለ ኢኮኖሚ ተወዳዳሪነት አንድ የኢኮኖሚና የፖለቲካ ተወዳዳሪ በምስራቅ አፍሪካ በተለይ ትልቅ ሀገር የመሆን ራዕይ ሰንቆ የሚሄዱ ብሔር ብሔረሰቦች አሉ። ይሄ ደግሞ በአገር ወይ ማለት ነው ህገ መንግስቱን በመጠቀም ነጻ መንግስታት የማቋቋም ጠንካራ የሆነ ፌዴራል ስቴት በጊዜ በማቋቋም ወደ ጠንካራ ወደ ነጻ ሀገር የሚሄድ አካሄድ ያላቸው አሉ። ከህገ መንግስት አግባብ ውጭ ማለት ነው። ህገ መንግስት ላይ የተቀመጠ አሉ። ከዛ ውጭ በሆነ ግን ጉልበት በመጠቀም ወይም ደግሞ እንደዚህ ግርግሮች፣ ሰልፎች፣ ዕለታዊ ብሶቶችን በመጠቀም የሚደረጉ ጥረቶች ነው በጠባቡ ኃይል የሚፈረጉ ነች።
በጣም አጫጭር ብዬ ነበር ወደ አቶ ግዛው እንዲሄድ አላደረጉኝም። በጣም ባጭሩ የሚመለስ አሁንም ተከታይ ጥያቄ ላንሳ። ይሄ ማለት አሁን በሚታዩት የተቃውሞ እንቅስቃሴ ውስጥ የሚሳተፉ ወገኖች ናቸው? ተለይተው የሚታወቁ ገሌ የሚባሉ የተቃዋሚ ቡድኖች ናቸው? እነማን ናቸው አሁን በገለጹት መስፈርት ውስጥ ያካተቷቸው?
የነገራችን ላይ ጠባብነት ግለሰባዊ አመለካከት የሆንና የእነዚህ አይነት ተመሳሳይ አስተሳሰብ ያላቸው ሰዎች አንድነት ሲሰባሰቡ ቡድን ይሆናሉ። ያ ቡድን በፓርቲ መልክ ሊገለጽ ይችላል፣ ወይም ደግሞ ዝም ብሎ ኢንፎርማል ግሩፕ ሆኖ ሊገለጽ ይችላል።
የሀሳቡ ሊሆን ይችላል በሀሳብ ደረጃ። አሁን በገለጹት ግን በተጨባጭ እነማን ናቸው? እገሌ የሚሉት ወገን ቡድን አለ አሁን በፈረጁት መግለጫ ውስጥ የሚካተት?
አሁን ለምሳሌ ቅድም ያልኩህ አንድ የፖለቲካና የኢኮኖሚ ማህበረሰብ ፈጥራለሁ ብሎ የተማማለው ይሄ ወረዳ የኔ ነው፣ ያኛው ወረዳ ያንተ ነው የሚል ልክ አዲስ ስቴት እንደሚያቋቁም የሚሄድ አካሄድ ከሆነ ማለት ወረበር ስ የት ጋር ነው የሚለው የት መሆን ይችላል። ህዝቦች አንድ ራዕይ ይዘው በምስራቅ አፍሪካ ትልቅ ኢትዮጵያ የምትባል ሀገር የሚሆን ፈጥራለን ብሎ ካለፈው 26 ዓመት ጀምሮ ያው የዲሞክራሲ ስርዓት ግንባታ ውስጥ የገባው አንድ ሀገር ፈጥራለን ብሎ የተሰየት ንሳለሁን በመሀል ልክ እንደ ሁለት ስቴቶች ይሄ ወረዳ የኔ ነው ይሄኛው ያኛው ለመመሩት ለኔ ተወሰነ አልተወሰነ የሚለው ይህን ከበሮ የሚደንቀው ጠባቡ ኃይል ይህ ካለ ግልጽ ነው። አንተ እዚህ ነው እዚህ ነው የሚለጥፎ በማንኛውም ቀውሶች መካከል ላይ ያለው ያው ያኛው ኃይል አይሆን አንድ ኢኮኖሚክና የፖለቲካ ማህበረሰብ ፈጥራለሁ እስካልክ ድረስ እዛ ውስጥ ገብቶ ይሄ ሁሉም ሀገር ነው። ኢትዮጵያ የትኛውም ኮርነር ሀገር ነው። ይሄ ወረዳ እዛ ሄደ እዚ ሄደ እኔ ለምሳሌ ትግሬ ከሆንኩኝ አማራም የኔ ነው፣ ኦሮሞም የኔ ነው፣ ቤንሻንጉልም የኔ ነው። ወረዳ አንተ ነው ይሄኛው እዚህ ነው እዛ ነው ሲባል ግን ያንን የሚያቀነቅም ያንን ሰዎች በማነሳሳት ለበለጠ ግርግር ይገባ በተለይ ህገ መንግስት ያለ ነው። ህገ መንግስታዊ ከሆነ ምንኛ ነው ችግር ነው። መፍትሄና በህገ መንግስት ይጻፈን ይሄ ወረዳ ይሄ ነው ይሄ ያንተ ነው ብለህ ቁጭ ብለህ መደራደር አለ።
መልካም
እዚህ ነው እዛ ነው የሚባለው። እንደዚህ ሰዎች ሲሰበሰቡ ቡድን ይፈጥራሉ ነው።
በድግግሞች ሰዓት እንዳናጠፋ የፈነጠቋቸውን ኋላ ላይ ፈታፈታ አድርገን እናነሳለን። ሊያከራክሩ ሊያነጋግሩ የሚችሉ ነጥቦች ተነስተዋል። አቶ ገዛው ሶምባቸው፣ የዛሬው የኢትዮጵያ ፖለቲካ ትኩሳት በእርሶ ግምገማ በእርሶ እይታ እንዴት ይለካል?
በመጀመሪያ ለእድሉ አመሰግናለሁ። አቶ ኤልያስንም እንኳን እንደገና ወደ ክርክሩ መጡ አመሰግናለሁ። እኔ የኢትዮጵያን ሁኔታ በሁለት ቃሎች መግለጽ እችላለሁ፣ ስሜቴን ማለት ነው። አንደኛ ተስፈኛ ነኝ። ተስፈኛ ነኝ ስል የኢትዮጵያ ሕዝብ ከቀን ወደ ቀን ለነጻነቱ የሚያደርገውን ትግል የአፋፋመ እርስ በራሱ ከህዝባዊ ወያኔ አርነት ትግራይ ከፋፋይ ፖለቲካ የዘር ፖለቲካ ወጥቶ የኢትዮጵያዊነትን የኢትዮጵያን አንድነት ወደሚያቀነቅንበት እየተሸጋገረ ያለበት ሁኔታ ስለሆነ በጣም ተስፈኛ ነኝ። ሁለተኛ አማርኛውን ወርድ እርዳኝ፣ ኮንሰርን ነኝ ወይንም በስጋት
ስጋት አለኝ።
ይኸውም ስጋቱ 26 ዓመት ምናልባት 26 ብቻ ሳይሆን ከ26 ዓመቱ በፊት 17 ዓመት በደደቢት ጥላቻን፣ መከፋፈልን፣ ጠባብነትን በማኒፌስቶ አስፍሮ ስልጣን ላይ 26 ዓመት የቆየው የጥላቻ ፖለቲካ፣ የዘር ፖለቲካ በተለይም ጠላት ነው ተብሎ በተፈረጀው ህዝብ ብቻ ሳይሆን በቅርቡ በሶማሌና በኦሮሞ ኢትዮጵያውያን መካከል፣ በሶማሌና በአፋር መካከል፣ በአፋርና በአማራ፣ በአፋርና በኦሮሚያ፣ በደቡብና በኦሮሚያ መካከል ያለው የህዝብ ግጭት የፖለቲካ ስርዓቱ ህገ መንግስቱ ጭምር የወለደው ስለሆነ ይሄ የጥላቻ ፖለቲካ ለነጻነት ለአንድነት የምናደርገውን ትግል ቀድሞ ሂዶ እርስ በርስ እንዳያፋጀን ትልቅ ስጋት አለኝ።
መልካም እይታችሁን ግራና ቀኝ ተመልክተናል። አቶ ግዛው ተስፋና ስጋትን አንድ ላይ ያጣመረ ሁኔታ እንደሚታዩት፣ አቶ ኤልያስ ሁለት ወገኑ ትግል እያየለ መጥቷል የሚል አንድምታ ያለው ሀሳብ ነው ያቀረቡት። እስኪ የቅርብ ቀናቱን ክስተቶች እንመልከትና በእርግጥ ኢትዮጵያ ወዴት እያመራች ነው? ምን አይነት ሁነኛ ምላሽስ ያስፈልጋል? በሁሉም ወገኖች ሊወሰዱ የሚችሉ እርምጃዎች ምንድናቸው የሚሉትን እንመልከት። በትላንትና ሁለት ወዳ በተባለ ስፍራ 4 ሰዎች ሲገደሉ 18 መቁሰላቸው ተዘግቧል። የኦሮሚያ ክልል ቃል አቀባይ የተናገሩትን አጣቅሼ ማነሳው ከትላንት በስቲያ ረቡዕ ሻሸመኔ ከተማ ውስጥ 3 ሰዎች መገደላቸው፣ በምስራቅ ሐረርጌ ሆኬ የተባለ ስፍራ 3 ሰዎች መገደላቸው፣ በተለያዩ አካባቢ የሚደረጉ እንቅስቃሴዎች በሰዎች ህይወት መጥፋት እየተደመደሙ ነው። ምን ማለት ነው? ወዴት እያመራን ነው? ቅድም በአቶ ግዛውም ጭምር የተገለጸው ስጋት አያሳስባችሁም ወይ? አቶ ኤልያስ።
እሺ፣ ስጋት ነው ሊያሳስበኝ የሚችለው ምንድን ነው? ጠባቡ ኃይል ይሄ ጉልበትን የሚጠቀመው ኃይል አሸናፊ ሆኖ ውጤታማ መሆን ሲጀምር ነው ኢትዮጵያ ውስጥ ስጋት ነው የመገጠልም የመበታተንም እና የሞት ቁጥሮች የሚጨምሩበት አካሄድ የሚሆነው ያ ነው። ከዛ ውጭ ግን አሁን እንደሆነ ያለው ጠንካራ ያለው የኢትዮጵያ መንግስት አንድ ኢኮኖሚና የፖለቲካ ማህበረሰብ የመፍጠር አላማውን ሰንቆ በሚሄድበት ጊዜ ፌዴራሎች የፌዴራል ስርዓቱ የራሱ የሆነ ችግሮች የሚፈጥራቸው ነው ያለ። እነዚህ የፌዴራል ችግሮች እስከተፈቱ ድረስ ይሄ አሁን የምንሰማቸው ግርግሮች፣ አሁን የምንሰማቸው ሞቶች፣ እነዚህ ዜሮ የሚሆንበት ወቅት ይመጣል።
መቼ ነው አቶ ኤልያስ እነኚህ ግድያዎች የሚቆሙበት ብለዋል? በነገራችን ላይ ዘገባዎች እንዳመላከቱት እነኚህ ህልፈቶች የተፈጸሙት በሰላማዊ መንገድ በሚንቀሳቀሱ ሰዎች የፌዴራል ኃይሎች ናቸው ጥይቶቹን የተኮሱት ነው የሚለው ዘገባው። መቼ ነው የሚቆሙት? አንድ ቀን ዜሮ ይሆናል ብለዋል።
አንድ ግለሰብ መሰለፍ ይችላል። ሰላማዊ እስከሆነ ድረስ ለምንኛውም ጥያቄዎች ለመስጠት ህገ መንግስታዊ መብት አለ። ፖሊስ አመሶችን፣ የተለያዩ እንቅስቃሴዎችን ህጋዊ የሆኑ መንገዶችን እንዲከተል የማድረግ ግዴታ አለበት። ያንን ግዴታ አልፎ በራሱ ወንጀል ቢፈጽም የሚጠየቅበት ስርዓት አለ። አሁን የሰዎቹ ቁጥር እዚህ 3 እዚህ 7 ስላለ ሳይሆን እነዚህ ሰዎች ይጠየቃሉ። የሰሩት ራስን የማዳን ራስን የመከላከል ለምሳሌ አዋጆች አሉ ኢትዮጵያ ውስጥ። አዋጆቹ የሚፈቅዱላቸው አይነት ከሆነ ሰውየው ያው ህጋዊ የፖሊስ አካል ወይም ደግሞ የደህንነቱ አካል ሊጠይቅበት የሚችልበት አግባብ አለ። እኔ እስከሚገባኝ ድረስ ሞቶች የሚቆሙበት ጊዜዎች አሉ። ያ ደግሞ ጠባቡ ኃይል ስሩ እስከተመከለ ድረስ ያ ዘመን ይመጣል ብዬ አስባለሁ።
አቶ ግዛው
አቶ ኤልያስ የሚሉት ነገር በጣም የሚገርም ነው። ምናልባት ባለፈው 26 አመት ተወልደው ያደጉ ኢትዮጵያውያን ሊያታልል ይሆናል ወይ አልሰሙት ይሆናል እንጂ ህዝባዊ ወያኔ ሓርነት ትግራይ የዛሬ 30 አመት 35 አመት ትግራይ ውስጥ የትጥቅ ትግሉን ሲጀምር የደርግ ባለስልጣን የነበሩት ሰዎች አሁን አቶ ኤልያስ ጠባብ ብለው እንደገለጹት እነዚህ ተገንጣዮች ክፍቶች እየተባሉ ነበር የሚገለጹትና በስልጣን ላይ የዛሬ 30 አመት የነበሩት ሰዎች ልክ ህዋህትን ይገልጹ እንደነበረ ዛሬ ደግሞ የህዋህት ሰዎች ኢትዮጵያ ውስጥ ለነጻነት የሚታገሉትን ሲጠቅሱ በጣም ነው የሚገርመኝ።
አሉላንና እንግዶቹን አቶ ግዛው ለገሰንና አቶ ኤልያስ ግደይን እናመሰግናለን። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።